ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 26 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያውን ክፍል አሁን እንጀምራለን። በየሳምንቱ አርብ የምናቀርብላችሁ ከእናንት ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅት ይጠናቀቃል። በቅድሚያ ዜና።
የወያኔ አገዛዝ በአሜሪካው የትራምፕ አስተዳደር የፖሊሲ ለውጥ ምክንያት ስጋት ያደረበት መሆኑ ተገለጸ። ያገዛዙ ጠቅላይ ሚኒስትር ተብየው ኃይለማርያም ደሳለኝ ለፋይናንሻል ታይምስ በሰጠው ቃለ ምልልስ በክሊንተን አስተዳደር ጊዜ የተጀመረውንና ተከታታይ አስተዳደሮች ተቀብለው በስራ ላይ ያሉትን አጓ በሚል መጻረ ቃል የሚታወቀውን ፖሊሲ ትራምፕ እንዳይሰርዙ ተማጽኗል። የፖሊሲ የተወሰኑ የአፍሪካ ሀገሮች የውጭ ሸቀጣቸውን አለቀረጥ ወደ አሜሪካ እንዲያስገቡ የሚፈቅድ ህግ ነው። ኃይለማርያም ደሳለኝ በዚሁ ቃለ ምልልስ ቻይናን እንደተለመደው አዳንቆ አሜሪካ ለዜጎቿ ስራ በመስጠት በኩል ከቻይና ልትማር ትችላለች ብሏል። ባለፉት 10 ዓመታት የወያኔ አገዛዝ በጎረቤት ሀገሮች ጣልቃ በመግባትና ሌሎች በማሟላት የምዕራብ ሀገሮችን ትዕዛዝ በሚገባ ሲያሟላ ቆየ መሆኑን የሚታወቅ ሲሆን ለዚህ አገልግሎቱም በአመት በአማካይ 3.5 ቢሊዮን ዶላር በእርዳታና በብድር ስም ሲያገኝ መቆየቱ ይታወቃል። በአሁኑ ወቅት የትራምፕ አስተዳደር በዚህ ተስማምቶ መቀጠልና ለመቀጠሉ ግልጽ አለመሆኑ የወያኔን አገዛዝ ስጋት ላይ የጣለ መሆኑ ኃይለማርያም ከሰጠው ቃለ ምልልስ መገንዘብ ይቻላል ተብሏል። በአስቸኳይ ጊዜ አዋጁ ምክንያት በወያኔ ማዕቀብ የተጣለበት የኢንተርኔት አገልግሎት በንግድ ተቋሞች ላይ ከፍተኛ ኪሳራ ያመጣ መሆኑ የሚታወቅ ሲሆን ይህም የኢኮኖሚ ውድቀት አገዛዙን እቀባውን ከሞላ ጎደል እንዲያነሳ ያስገደደው መሆኑ ይታወሳል። እቀባው ሙሉ በሙሉ በስራ ላይ ውሏል በተባለበት ወቅት እንኳን በርካታ በኢንፎርሜሽን ቴክኖሎጂ ክህሎት ያላቸው ዜጎች እቀባውን በአብዛኛው ለመስበር ችለው የነበሩ መሆናቸውን እየገለጹ ይገኛሉ። የወያኔ አገዛዝ እቀባውን ለማንሳት የተገደደው በአንድ በኩል የኢኮኖሚ ችግር በማስከተሉ መሆኑ ቢታወቅም በሌላ በኩል እቀባው ሊሰበር በመቻሉ ተግባራዊ ማድረጉ ዋጋ እንደሌለው በመረዳቱ ነው ተብሏል። የኢትዮጵያ የልማት ባንክ ለሰፋፊ እርሻዎች እንደገና ገንዘብ ማበደር መጀመሩ ተገለጸ። በጋምቤላና በሌሎች ቦታዎች ላይ በደረሰው ችግር እንዲሁም በርከት ያሉ ፕሮጀክቶች በኪሳራ በመዘጋታቸው ምክንያት ባንኩ ለሰፋፊ እርሻዎች ፕሮጀክቶች ይሰጥ የነበረውን ብድር ለተወሰነ ጊዜ አቋርጦ የነበረ መሆኑ ይታወቃል። ባለፉት 2 ዓመታት 2.3 ሚሊዮን ሄክታር የሚሆን መሬት ለ5680 ባለሀብቶች የተሰጠ ሲሆን በዚህም ምክንያት በሚሊዮን የሚቆጠሩ ደሃ አርሶ አደሮች ከመሬታቸው ተፈናቅለው በችግር እንዲኖሩ የተገደዱ ከመሆናቸው በላይ ለመተመን አስቸጋሪ የሆነ የአካባቢ ብክለት ማስከተሉ ታውቋል። ካራቱር የተባለው የህንድ ባለሀብት 100 ሺህ ሄክታር በብድር እንዲያለማ ከተሰጠው በኋላ የከሰረ መሆኑ ሲታወቅ ባለሀብቱም ተቋሙን ዘግቶ መጥፋቱ አይዘነጋም። የሰፋፊ እርሻዎች ምርታማነት 6.7 ከመቶ ብቻ መሆኑ በአዋቂዎች የተገመገመ ሲሆን ፕሮጀክቶቹ በአርሶ አደሩ ላይ ያስከተሉት በደል ግን የአሃዝ ግምት ሊሰጠው እንደማይችል ተገልጿል። ሰሞኑን በስኳር ፕሮጀክቶችና በኤሌክትሪክ ማመንጫ ኃይል ጋር ተያይዞ 2800 በላይ የሚሆኑ አርሶ አደሮች ከቤት ንብረታቸው ተፈናቅለው ምንም ካሳ ሳይከፈላቸው ለድህነት መዳረጋቸውና በላስቲክ ቤቶች ውስጥ ለመኖር መገደዳቸውን ያገዛዙ ክፍሎች አምነው በዜና አውታሮች ማሰራጨታቸው ይታወቃል። የአውሮፓው ህብረት መሪዎች አርብ ጥር 26 ቀን ማልታ ውስጥ ባደረጉት ስብሰባ ስደተኞች በሊቢያ በኩል ወደ አውሮፓ የሚተላለፉበትን ሁኔታ ለማስቀረትና ለማጥበብ የቀረበውን እቅድ አጽድቀዋል። በእቅዱ መሰረት የሊቢያ የጠረፍ ጠባቂዎች አስፈላጊውን ስልጠና የመቆጣጣሪያ መሳሪያዎችና እርዳታ የሚደረግላቸው ሲሆን ስደተኞቹ ወደ አካባቢው የሚደርሱበትን መንገዶች ለመስጋት ጥረት ያደርጋል ተብሏል። በሊቢያ ውስጥ የሚገኙትን ስደተኞች የማስተናገጃ ጣቢያዎችን መርዳትና መተባበር እንዲሁም ስደተኞች በፈቃዳቸው ወደ አገራቸው የሚመለሱበትን መንገድ መተባበር የሚሉ ሐሳቦች በእቅዱ ላይ የተዘረዘረ ሲሆን የአውሮፓ ህብረት የሊቢያ ጎረቤት ከሆኑት ከአልጄሪያ፣ ከቱኒዚያና ከግብጽ ጋር በጉዳዩ ላይ እንደሚመክር ገልጿል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዋና ኮሚሽነር የአውሮፓ ህብረት የስደተኞችን ህይወት ለማትረፍ የወሰደው እርምጃ መስክነው ስደተኞቹ በሊቢያ ውስጥ ታፍነው የሚቆዩበትና እንዲሁም ሸሽተው ወደ መጡበት ሀገር አለፍላጎታቸው የሚመለሱበት ሁኔታ ሰፊ መሆኑን በመጠቆም ጉዳዩ እንደሚያሳስባቸው ገልጸዋል። በርካታ የሰብአዊ እርዳታ ድርጅቶች በአሁኑ ወቅት በተለያዩ ቦታዎች ያሉ የስደተኛ መቀበያዎችን በአስከፊ ደረጃ ላይ መገንዘባቸውን አጋልጠዋል። የአንጎላ ፕሬዝዳንት ዶስ ሳንቶስ ከ37 ዓመት የስልጣን ዕድሜ በኋላ በሚቀጥለው ምርጫ እንደማይወዳደሩ ገለጹ። የ74 ዓመት ዕድሜ ያላቸው ዶስ ሳንቶስ ስልጣን ያዙት በ1972 ዓመተ ምህረት ሲሆን ለ37 ዓመት በስልጣን ላይ በመቆየት በአፍሪካ ከኢኳቶሪያል ጊኒው መሪ ቀጥሎ ሁለተኛ ሰው መሆናቸው ነው። አንጎላን በአምባገነንነትና በጥብቅ ቁጥጥር ሲመሩ የቆዩት መሪ በሚቀጥለው ምርጫ የማይወዳደሩት በጤና ችግር መሆኑ የተገለጸ ሲሆን በመትካቸው የመከላከያ ሚኒስተሩ እንደሚወዳደሩ ተገልጿል። የቻድ ፕሬዝዳንት ኢድሪስ ዴቢ በሰጡት መግለጫ በገንዘብ እጥረት ምክንያት የሀገሪቱ ጠቅላላ ምርጫ እንደገና ላልተወሰነ ጊዜ የሚተላለፍ መሆኑን ገልጸዋል። የቻድ ምርጫ ከሁለት ዓመት በፊት ታቅዶ የነበረ መሆኑ የሚታወቅ ሲሆን የገንዘብ እጥረት ምክንያት እየተሰጠ እስካሁን ሲተላለፍ ቆይቷል። ከ27 ዓመት በላይ በስልጣን የቆዩት ፕሬዝዳንት ኢድሪስ ዴቢ አሁንም ስልጣን ለመልቀቅ ፍላጎት የላቸውም ተብሏል። በዓለም ላይ በደረሰው የነዳጅ ዋጋ መቀነስና በናይጄሪያና በቻድ ወሰን በሚካሄድ የቦኮ ሐራም እንቅስቃሴ ምክንያት ቻድ ከፍተኛ ችግር ውስጥ መውደቋም ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
በቲሞብል አገልግሎት ፕሮግራማችንን ለምትከታተሉ አድማጮቻችን አዲስ ስልክ ቁጥር አለን። 712-775-8294 በድጋሚ 712-775-8294 የአሲምባ ውይይት መድረክ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ልዩ የእርዳታ ዝግጅት ያደርጋል። የአሲምባ ፓልቶክ የውይይት መድረክ ቅዳሜ ጥር 27 ቀን 2009 ዓ.ም ወይም እንደ አውሮፓ አቆጣጠር ፌብሩዋሪ 4 2017 ከቀኑ 2 ፒኤም በዋሽንግተን ዲሲ ሰዓት አቆጣጠር እንዲሁም 20 ሰዓት በማዕከላዊ አውሮፓ ሰዓት አቆጣጠር ጀምሮ የገንዘብ እርዳታ ለማሰባሰብ በመናደርገው ዝግጅት ላይ አገር ወዳድ ኢትዮጵያውያን እንድትገኙልን በማክበር እንጋብዛለን።
የትር በፋታ ዳን ከበሽታ ችግራጋጃ ዘንደትታ ወዳይ ዘመድ የኖሩ አለይታ ውለታችን ፈብዶ ይታያል የተለዩ ለት የራቁን ሄታ ከናንተ ጋር በፍቅር ያታለፉት ኑሮ ገዘታ ሆነብኝ የናፍቆት ርኅሮ
የደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ውድ የፍኖተ ዲሞክራሲ ቤተሰቦች የከበረ ሰላምታዬን አቅርቤላችኋለሁና ተቀበሉኝ። በቀደም ዕለት የአስናቀችናት ቀብር ላይ ተገኝቼ ነበር። የአስናቀችና አድማጮቻችሁ በአካል አያውቋቸውም። ይሁን እንጂ ሳቸውን ለማስተዋወቅ የኛ አኩያና አብራደጋችን የነበረችውን አስናቀችን ማንሳቱ ተገቢ ይመስለኛል። አስናቀች በዚያ በ1965 ዓመተ ምህረት የ12ኛ ክፍል ተማሪ ነበረች። የመንደራችን የአዲስ ከተማ ወጣቶች አስናቀችን በሚገባ ያውቋት ነበር። አስናቀች በዚያ ወቅት በትምህርት ጉብዝናዋ ከኛ ከድሜ ኩዮቹ አልፋ በወላጆቻችንም ዘንድ ለመታወቅ በመብቃቷ እሷን ምሳሌ አድርገን ትምህርቶቻችንን በማጥናት እንድንጎብዝ እንመከር እንደነበር አስታውሳለሁ። አስናቀች በወቅቱ ትማርበት በነበረው ኮልፌ ሁለተኛ ደረጃ ትምህርት ቤት በተማሪዎች እንቅስቃሴ ግንባር ቀደም ተሳታፊ ነበረች። በ1964 ዓመተ ምህረት በነበረው የተማሪዎች እንቅስቃሴ ከታሰሩት ጥቂት ሴት ተማሪዎች ውስጥ አንዷ ነበረች። በኋላም ኢሃፓ ከተመሰረተ ጊዜ አንስቶ በኢሃፓ አባልነት ተሰልፋ እስከ ህይወተ እልፈቷ በልበ ሙሉነት ስትሳተፍ ነበር። አስናቀች በወቅቱ እንደማንኛውም ወጣት በደርግ አዳኞች ለግድያ ስትፈለግ ቤቷንና ሰፈሯን ትታ ራሷን እየቀያየረች ሌላ አካባቢ በመሄድ የምትወደውን ህዝባዊ ትግል እያከናወነች ባለችበት እናቷን አስረው ገረፏቸው። አስናቀችን እንደሰማች አንድ ቀን ማለዳ እናቷንና ጓዶቿን የሚገድሉትንና የሚገርፉትን የደርግ ነፍሰ ገዳዮች ከሌሎች ጓዶቿ ጋር በመሆን ሶስቱን በጥይት አጋደሟቸው። ከዚያ ማስናቀች ኢሃፓን ተቀላቅላ እየታገለች በነበረችበት በሜዳ ላይ እንደተሰዋች አብራዋት ተሰልፈው ከነበሩት ጓዶች መስማት ችያለው። እናቷ በእስር ቤት ለአምስት ዓመታት ማቀው ተረፊ ያላት ነፍስ ሆና ከእስር ቢወጡም ለሳቸው ከውስጥ እስር ወደ ውጭ እስር መውጣት ነበር። አንዲት ልጃቸውን አስናቀችን ማጣታቸው ሳይያዝ በሷ ሳቢያ የተቀበሉት መከራ የአካል ብቻ ሳይሆን የመንፈስም ስብራት አሳደረባቸው ነበር። ያስናቀችና መልካም ሰው እሩሩ ቸርና መካሪ ዘካሪ በመሆናቸው የምናውቃቸው ሁሉ ባመቸን ጊዜ እንጠይቃቸው ነበር። በዚህ ደብዳቤ ለማንሳት የፈለኩት ሁለት ጉዳዮችን ነው። አንደኛው በህይወት በነበሩበት ወቅት ከልጃቸው ጋር በዚያ መንደር ላደግነው እንዲሁም ደግሞ በመከራቸው ወቅት እኛም በአጋጣሚ ከሳቸው ጋር ታስረን ለነበርነው ደጋግመው ይመክሩን የነበረውን አገራችንና እምነታችንን እንዳንለውጥና ያሳደገን ኢሃፓን ለፍርፋሪ ብለን በሌላ በካዲና ለጠላት ባደረ ቡድን እንዳንለውጥ ጣሊያን ሀገራችንን በወረረበት ወቅት የካሊ ባንዳዎችንና ከሰሜኑ የሀገራችን ክፍል ከጣሊያን ጦር ጋር አብረው እየተሰለፉ ፊሊንቲና ሹምባሽ የሚባሉትን በማንሳት እያስተማሩ ያስጠነቅቁን ነበር። ያስናቀችናት የኢሃፓ አባል አልነበሩም። ግና ልጃቸው አስናቀች የኢሃፓ አባልነትን የመረጠችበትን ምክንያት አስረግጣ አስረድታቸው ነበርና እስከለተ ሞታቸው ድረስ የኢሃፓ ደጋፊ ነበሩ። እቤታቸው ሄደን ስንጠይቃቸው እማማ ያስናቀችና ኢሃፓን ከመውደዳቸው የተነሳ እኛን ዛሬ እዚህ የጎልማሳ እድሜን ባገባደርንበት እንደ ልጅ በእናትነት ስስት ይመክሩናል። ሁለተኛው ከመቃብር መልስ በሚቀርብ የህይወት ታሪክ ላይ ከተለመደው ሟች በህይወት ዘመኑ የሰራባቸውንና ከአብራኩ የተከፈሉ የልጆች ብዛት ከሚቀርብበት በተለየ ሁኔታ የእማማ በደርግ ዘመን የደረሰባቸው እስራትና ግርፋት እንዲሁም የአንዲት ልጃቸው ያስናቀች የትግል ውጣ ውረድ መቅረቡ ለቀብር የተሰበሰበውን ሰው ሁሉ በእንባ ማራጨቱ ጥሩ ሆኖ ህዝብ የሚወደውን መልካም ተግባር ፈጽሞ ማለፍ መሞት ሳይሆን ዳግም ትንሳኤ መሆኑን ሀዘንና ደስታ የተቀላቀለው ስሜት የፈነቀለው እንባ እየፈነቀለኝ በጉንጮቼ ላይ ሲፈስ ተሰማኝ። ከዚያም እንዲህ አልኩኝ፣ እነ አስናቁና እነ ማማ በቃ አልሞቱም አልኩኝ። በዙሪያ የነበሩ በመስማማት ራሶቻቸውን ሲነቀንቁ አየውና የማሳረጊያውን የሚፋጁ እንባዎቼ በጉንጮቼ ላይ አፈሰስኳቸውና እፎይ ብዬ ተነፈስኩ። በብዙ ሺህ የሚቆጠሩ አስናቀቾች እህት አበባዎች፣ በብዙ ሺህ የሚቆጠሩ የኢሃፓ እማማዎች፣ በብዙ ሺህ የሚቆጠሩ የኢሃፓ አባባዎች፣ በብዙ ሺህ የሚቆጠሩ የኢሃፓ ወንድም አለሞች አልሞቱም። አንግበው የወደቁለት አላማን ይዘው ዛሬም በኢሃፓ ስር ተሰባስበው የሚታገሉ ህልቆ መሳፍርቶች አሉና ስማቸው ገድላቸው አይሞትም። ዘረኛ ወያኔን ዘረኛ ሆኖ መተገል የጥፋት ጥፋት ነውና የትግል ሀሁ የተማርንበት ኢሃፓን ይዘን ስንጓዝ ዳገቱ ሜዳ ይሆናል። ሀብለን ስንጀምር ህዝባዊ ሀቅን፣ የህዝብ ፍቅርን፣ የሀገር ፍቅርን ይዘን ነበርና ዛሬም ሀቅን ይዞ እየታገለ ያለው ያኔ እጆቻችንን ይዞ የትግል ፊደል ያስቆጠረን ኢሃፓ ነውና በኢሃፓ ጥላ ስር ሆነን እንታገል። ሌላውን ሁሉ ተቀበለን ካየነው አብለጭላጭ ወርቅ እንጂ ሀቀኛ አይደለም። የእማማ የአስናቀች እናት ኑዛዜ እንካችሁ በልክስክስ ጥቅም ሀገራችሁን አትግዱ፣ እምነታችሁ ኢሃፓን አትለውጡ። አብቹ ነኝ ከሰላሌ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም እና ጤና ለእናንተ እንዲሆን የዘወትር ምኞቴ እንደሆነ ልገልጽላችሁ እወዳለሁ። ወያኔ በስልጣን ሱስ የናወዘ በጥቅም የታወረ ጸረ ህዝብ ቡድን መሆኑን የሚክድ ካለ እሱ ወያኔ ራሱ ወይም ጀሌዎቹ ብቻ ናቸው። ወያኔ ጥሩ ነገር አደረግኩ ወይም ላደርግ ነው ከጀርባው የበቀል እርምጃዎችን ወይም ለህዝብ ጎጂ የሆኑ ተግባራትን አዝሎ ነው። ይህንን እውነታ ከወያኔ ተደጋጋሚ ተግባር ክንውኖቹ መረዳት ይቻላል። ከገጠር እስከ ከተማ፣ ከቀን ሰራተኛ እስከ ዩኒቨርሲቲ ፕሮፌሰሮችና ሌሎች የመንግስት ሰራተኞች ወያኔ ሰራሽ በሆነ የፍጆታ ዕቃዎች እጥረትና በሚያስከትለው የኑሮ ውድነት ሳቢያ በችግር በመገረፍ ላይ ይገኛል። ወያኔ በዚህ አሰቃቂ ህይወት ውስጥ ባለ ህዝብ ላይ የሚፈጽማቸው አስከፊ ተግባራት የኑሮ ውድነቱን ይበልጥ ያከታተለው መጥቷል። ላብነት ያህል የጤፍን ዋጋ ማንሳት ይቻላል። ታሳስና ጥር ወራት በኢትዮጵያ ውስጥ የጤፍ ዋጋ የሚቀንስበት ወይም ባለበት የሚቆይበት እንጂ የሚጨብርበት ወቅት ሆኖ አይታይም። ዘንድሮ ግን ሆኗል። ሰሞኑን ወያኔ ሁለት የኑሮ ውድነትን የሚያከታተሉ ሁኔታዎችን ፈጽሟል። የመጀመሪያው በነዳጅ ዋጋ ላይ ጭማሪ በማድረጉ የታክሶች ዋጋ ላይ ጨምሩ እየተባለ ነው። ይህ ጭማሪ ደግሞ በምግብ ፍጆታዎችና በሌሎች አቅርቦቶች ላይ ትልቅ ተጽዕኖ እንደሚያሳድር እየታወቀ የተደረገ ስለሆነ እኛ ወያኔ በበቀል በትሩ እየገረፈን ነው እየተበቀለን ነው ብንል ስተተኞች የሚለን የለም። የወያኔ የበቀል እርምጃ ውጥኖችን በተጨባጭ የሚያሳዩ በርካታ ማስረጃዎችን ማቅረብ ይቻላል። የወያኔ አገዛዝ ለመንግስት ሰራተኞች የደሞዝ ጭማሪ ሊያደርግ ሲያስብ ከስድስት ወራት ቀደም ብሎ የደሞዝ ጭማሪ እንደሚያደርግ በመገናኛ ብዙሃኖች ይለፈልፋል። የፖለቲካ ፍጆታ ለማግኘት ሲባል ወይም በሰራተኛው ላይ ላለው ጥላቻ የበቀል በትር ለመሰንዘር የሚያደርገው ነው። የመንግስት ሰራተኛው ከስድስት ወራት በኋላ ጭማሪ የተባለው ገንዘብ ከእጁ ሲገባ በሸቀጦች ላይ የተደረገው ጭማሪ ከተፈቀደው የደሞዝ ጭማሪ በላይ ሆኖ ይገኛል። ከሰሞኑ ወያኔ ከሚለፈልፍበት ጥልቅ ተሐድሶ ስብሰባ ጋር በተያያዘ የመንግስት ሰራተኛው ከጥር አንድ ቀን ጀምሮ የደሞዝ ጭማሪ አደርጋለሁ ማለቱ ይታወሳል። የደሞዝ ጭማሪ እንደሚደረግ ጠቅላይ ሚኒስትር ተብየው ካንደበቱ ከወጣበት ጊዜ ጀምሮ የሸቀጦች ዋጋ ወደ ሰማይ እየናረ ይገኛል። ለፖለቲካ ፍጆታ ሲባል የሚደረግ ከንቱ ፕሮፓጋንዳ ይኸው ህዝብን እያሰቃየ ይገኛል። የኑሮ ውድነቱ ከቀን ሰራተኛው እስከ ዩኒቨርሲቲው ፕሮፌሰር ድረስ ያለው የህብረተሰብ ክፍልን ያካተተ ቢሆንም በጡረተኞችና ሌሎች አቅመ ደካሞች ላይ እያደረሰ ያለው ጉዳት ግን ከሁሉም አስከፊ ሆኗል። ትዝታ ወሰኔለ አቃቂ
የተወደዳችሁ የፍኖት አዘጋጆችና አቅራቢዎች እንደምን ከርማችኋል? ወያኔ ስልጣኑን እንዳለመልቀቅ በየጊዜው አዲስ ያልሆኑ ግን ለወያኔ ብቻ አዲስ ማታለያ መሸንጊያ የሚመስሉ ማፋዘዣ ነገሮችን እያዘጋጀ ቢጥርም ሊሆንለት አልቻለም። ከዚህ ቀደም ተሐድሶ የሚል ሞዛዛ የሆነ ለፖለቲካ ቅስቀሳ እንዲያመቸው የመንግስት ሥራ እያቆመ ነጋጠባ ስብሰባ በዘመቻ መልክ እያካሄዱ ከሰዋፍ የሚወጣውን እየለቀሙ በርካቶችን እየወነጀሉ ለእስር መዳረጋቸውን ማንም የሚረሳው አይደለም። አሁን ደግሞ ጥልቅ ተሐድሶ የሚል የጅል ለቅሶ መልሶ እንዲሉ ያለፈው ድሳት ነካነካ ስለነበር ያሁኑ ከውቅያኖስ የጠለቀ እንደሆነ ከበሮ እየተደለቀ ይወራል። ይህ ስብሰባ የሚመለከተው ህዝብን ያልገደለውን ያልበላውን ያልዘረፈውን ያልቀላመደውን ህዝብ መሆኑ ብዙዎችን አነጋጋሪ እንደሆነ ተገንዝቤያለሁ። ሌባው ሰው የገደለው የመንግስትን ገንዘብ የዘረፈው የህዝብን ሀብት የተቀራመተው የመናገር የመሰብሰብ የመወያየት የመጻፍ የመደራጀት የማንበብ የማድመጥ ወዘተ መብቶችን የረገጠው ህዝብን በሃይማኖት በቋንቋ በባህል ከፋፍሎ የህዝብን አንድነት ያናጋው ሲወርድ ሲዋረድ ከአያት ከቅድማያቶቻችን እየወደቀች እየተነሳች እኛ ዘንድ የደረሰችው ሰንደቅ ዓላማችንን የቀየረው ወጣቶች በሀገራቸው ሰርቶ የመኖር መብታቸውን የነፈገው የዜጎችን የመጠለያ የማግኘት መብት እያመከነው የሀገርን የማዕድን ሀብት እየዘረፈ ሀገሪቱን በብድር ማጥ እስከ አናቷ የዘፈቀው ገበሬዎችን ከእርሻቸውና ከመኖሪያቸው ያፈናቀለው ወዘተ ወያኔ ነው። ይልቅ ተሐድሶ ከተባለ በጥልቅ የክስ ሰነድ መከሰስ የሚገባውና ፍርድን የሚቀበለው ወያኔ ነው። ተቃዋሚዎችን ባነጣጥሮ ተካሾች ግንባሮቻቸውን እየመታ የገደለ ነመምራ ሰፋማሩን በሳንጃና በገጀራ በወያኔ አረመኔዎች የገደለው የህግ ባለሙያው ተስፋዬ ታደሰን ማንሳት ተገቢ ይሆናል። ከሁሉም በላይ የህግ የበላይነት እንዳለ የሚለፈፈው ወያኔ የኢሃፓ አመራር አባል የነበረውን ባለቅኔው ጸጋዬ ወይን ደብተራውንና ጓዶችን ትግራይ ውስጥ ጨለማ እስር ቤት አፍኖ መግደሉ በቅርቡ በአምቦ፣ በአሩሲ፣ በሐረር፣ በወሊሶ፣ በደብረ ዘይት፣ በሻሸመኔ፣ በጎንደር፣ በባህር ዳር፣ በአምባ ጊዮርጊስ፣ በፍኖተ ሰላም በርካታ ወጣቶችን ባነጣጣሪ ተኳሾች ከደረታቸው በላይ እየመታ የገደለ ወያኔ ነው። የወልቃይትን ህዝብ በጠመንጃ በማስገደድ በትግራይ አገዛዝ ስር እንዲሆኑ ያደረገው ወያኔ ነው። ሶማሌዎችን፣ ጋምቤላዎችን፣ አፋሮችን በአጠቃላይ ተቃዋሚዎችን እያፈነ በማሰቃየት በገመድ እያነቀ በመግደል ለጊዜው የማይታወቁ የጅምላ መቃብሮች ውስጥ የቀበረ ወያኔ ነው። ብሔራዊ ባንክን ወርቅ የተነከረ መዳብ በማቅረብ ያጭበረበረ ወያኔ ነው። የኤችአይቪ፣ የጉበት፣ የተስቦ፣ የተለያዩ የካንሰር በሽታዎች እንዲስፋፉ ያደረገው ወያኔ ነው። የመድኃኒቶችን ዋጋ ሰማይ ሰማያት ያደረሰው ወያኔ ነው። ወጣቱን የተለያዩ አደንዛዥ እጾች ሱሰኝነት ያደረገ ወያኔ ነው። የሀገራችንን መሬት ከድንበር ቆርሶ ለሱዳን አልበሽር መንግስት በገጸ በረከትነት የሰጠ ይኸው አገር አፍራሹ ህዝብ አማሹ ወያኔ ነው። በስልት ባልተጠና የብድር ክምርና አገራችንና እኛ ህዝቦቿን ለቻይናና ለመሰሎቿ ለዘመነኛው የእጅ አዙር ቅኝ አገዛዝ አሳልፎ የሰጠ ወያኔ ነው። ወደ ሀገር ውስጥ መጠነኛ ዕቃ ይዘው ከውጭ የሚመጡ የወያኔ የሌብነትና የዘረፋ ሰንሰለት ቦሌ አውሮፕላን ማረፊያ ላይ እንደሚጀምር ያስረዳሉ። አውሮፕላን ጣቢያው በጥበቃ፣ በስለላ፣ በፍተሻ፣ በጉምሩክ ስራ የተሰማሩ ከዘጠና ከመቶ በላይ ትግሬ ወያኔዎች ናቸው። የመንገደኛ ዕቃ ይዘርፋሉ። ታዛቢዎች እንደሚሉት ትግሬ በመሆናቸው የመዝረፍ ፍቃድ ያላቸው ይመስላል። ይህ አንዱ የወያኔ የዝርፊያ ሰንሰለት መሆኑ ነው። ህዝቡ በተለያዩ ጊዜያት ባካሄደው ተቃውሞ ላይ ወያኔ ሌባ ማለቱ ስድብ አይደለም፣ አካፋን አካፋ ብሎ መጥራት ነው። ወያኔ አይኑን በጨው የታጠበ ሌባ ነው። ወያኔ ጥልቅ ተሐድሶ ያለውን ወደ ጥልቅ ጉድጓድ ቀይሮ አፋፍ ላይ የቆመው ወያኔን እየገፈተሩ ከጥልቅ ጉድጓድ መቅበር ነው። ወያኔን መቅበር ማለት ዘረኝነትን፣ ጠባብነትን፣ ትምክህትን፣ ዘረፋን፣ ምዝበራን፣ ክፍፍልን፣ ረሃብን፣ በሽታን፣ የድንቁርና ትምህርትን፣ የቻይናን፣ የሌሎች አበዳሪዎች ቀንበር መቅበር ማለት ነው። የወያኔ ጥልቅ ተሐድሶን ለወያኔ ጥልቅ መቃብር ለማድረግ እናመጻለን። ጅላሎ ነኝ ከአዲስ ከተማ።
ለፍኖተ ዲሞክራሲ ኢትዮጵያ አንድነት ሬዲዮ አድማጮችና አዘጋጆች በሙሉ ሁላችሁም እንደምን ሰንብታችኋል እላለሁ። አንድ ሰው ወይም ቡድን በውስጡ ሰላም ሲያጣ ከሌላ ስፍራ አገኘዋለሁ ብሎ መቃጀቱ የነበረና ያለ እውነታ ነው። ወያኔ በሀገርና በህዝብ ላይ በፈጸማቸው በርካታ የሚባሉ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ባህላዊ በደሎች ሳቢያ በህዝብ ዘንድ ዳግም ተመልሶ ላይገባ እስከ ወዲያኛው እንዲተፋ አድርጎታል። ከዛሬ ላይ ሆነን በወያኔ ሆን ተብሎ የሚሸረቡ ጸረ ሀገርና ጸረ ህዝብ ሴራዎችን ቀርቶ ለማሳየትና ወይም ለሽፋን የሚጠቀምባቸውን እንደ ጥልቅ ተሐድሶ ያሉትን መልካም መሳይ ሽፋኖችን የሚሰማበት ጆሮና የሚቀበልበት ህሊና የለውም። ወያኔ ምንም አይነት መልካም መሰል ቅስቀሳዎችን ይዞ ቢቀርብ በህዝብ ዘንድ ተቀባይነትና ተሰሚነት የለውም። እንደ መንግስታዊ ተቋም የማስፈጸም አቅሙ ተሽመድምዷል። የኢትዮጵያን ህዝብ ከዚህ ድምዳሜ ያደረሰው ደግሞ የወያኔ የ25 ዓመታት ያገዛዝ ዘመን በሀገርና ህዝብ ክህደት ላይ ያነጣጠሩ መሆን፣ በውሸት ድርጊቱ የተደረቱ መሆን፣ ሌሎች የተግባር ክንዋኔዎችን ጠንቅቆ ያወቀና የተረዳ በመሆኑ ነው። ህዝቡ ከወያኔ በጎ ነገር መጠበቅ ከባብ እንቁላል እርግብ ይፈለፈላል ብሎ ከመጠበቅ የተለየ ሊሆን እንደማይችል ጠንቅቆም ስለተረዳ ነው። ወያኔ ለኢትዮጵያና ህዝቧ መጥፊያ በርካታ የሴክተር ፖሊሲዎችን ቀርጿል። ከበርካታ የወያኔ አጥፊ ፖሊሲዎች ውስጥ አንዱና ዋነኛው ትውልድ ገዳይ እየተባለ የሚጠራው የትምህርት ፖሊሲ መሆኑን ብዙዎች ብዙ ጊዜ ብለውታል። የወያኔ የትምህርት ፖሊሲ ትውልድ ገዳይ መባሉ ከቃል አልፎ በተግባርም እየታየ መሆኑን ማንም ይሸሽገው ከማይችል ደረጃ ላይ ደርሷል። ወያኔ ይህንን ጥፋት በማስተባበል ወይም ያጣውን ሰላም ያስገኝልኛል በሚል ከንቱ ቅዠት ውስጥ ገብቷል። በመዲናይቱ አዲስ አበባ በሌሎች ሀገሪቱ ክፍሎች የሚገኙ የስነ ዜጋና ስነ ምግባር መምህራን ሰሞኑን ስልጠና እየተሰጣቸው ነው። የስልጠናው ዓላማ በትምህርት ቤቶች የሚሰጠውን የስነ ዜጋና ስነ ምግባር ትምህርትን ከሃይማኖታዊ ግብረ ገብ ጋር ለማቆራኘት መሆኑን የስልጠናው ተሳታፊዎች ይናገራሉ። በዚህ መሰረት ከአምስተኛ እስከ 12ኛ ክፍል እንዲሁም በከፍተኛ የትምህርት ተቋማት በሚሰጥ የስነ ምግባርና የስነ ዜጋ መማሪያ መጽሐፍት ውስጥ የሃይማኖት ግብአቶች በአንድ ምዕራፍ ወይም ዩኒት ተቀምረው እንዲቀርቡ ተደርጓል። እርግጥ ነው በቀናነት ለተመለከተው የበርካታዎቹ ሃይማኖታዊ ስነ ምግባሮች ለትውልዱ፣ ለፖለቲከኞቹ፣ ለሴቶቹ፣ ለወንዶቹ እንዲሁም ለተለያዩ ሙያተኞች የሚሰጡት ወይም ሊጨምሩ የሚችሉት አወንታዊ አስተዋጽኦ መካድ ወይም ማሳነስ ስህተት ነው። በተለይ ደግሞ ታዳጊ ወጣቶችን በመልካም ስነ ምግባር አንጾ ለማሳደግ ከሃይማኖቶች የሚወሰዱ በርካታ መልካም ነገሮች አሉ። ወያኔ ከሚገዛት ኢትዮጵያና ከወያኔ ዘመነኛ አስመሳይ የሃይማኖት መሪዎች ይህንን መጠበቅ ግን የዋህነት ነው። በመጀመሪያ ደረጃ በዚህ በወያኔው ጨካኝና ከፋፋይ አገዛዝ ውስጥ ያሉ የሃይማኖት አባት ተብዮች በርግጥ ለትውልድ የሚያስተላልፉት የአርያነት ስነ ምግባር አላቸው ወይ ነው ትልቁ የሚነሳ ጥያቄ። በሁለተኛ ደረጃ በኢትዮጵያ የትምህርት ስርዓት ላይ ያንዣበበው አደጋ መንስኤ የወያኔ የፖለቲካ ስርዓት ነው። የወያኔ አጥፊ የትምህርት ፖሊሲ ነው። በርካታ ኢትዮጵያዊ የትምህርት ሙያተኞች ለግድያ የተዳረጉት፣ ለአስከፊ የስደት ህይወት የበቁት፣ በእስር የተንገላቱት፣ ከስራ ለመፈናቀል የበቁት፣ የሙያ ማህበራቸውን በወያኔ የተነጠቁት የትምህርት ፖሊሲውን ትውልድ ገዳይነት በማጋለጣቸውና በመታገላቸው ነበር። በወያኔ ሆን ተብሎ ለጥቃት የተጋለጠ ትውልድ ህይወት በሃይማኖት ታሽቶ የሚድን ጉዳይ አይደለም። የወያኔ ትውልድ ገዳይ ፖሊሲ ሊታረምና ትውልዱን ሊታደግ የሚችለው በወያኔ ሞት ላይ ብቻ ነው። ለዚህም ደግሞ የኢትዮጵያ ህዝብ፣ መምህራን፣ ተማሪዎች፣ ወላጆች፣ ሰራተኞች ወዘተ የዛሬውንና የነገውን ትውልድ ከወያኔ ግድያ ለማዳን ተባብሮ ወደ መራር ትግል መግባት ብቸኛው የችግሮቻችን ሁሉ መፍቻ ቁልፍ ነው የሚል አስተያየትን አስተላልፉልኝ። አሸናፊ ደምሴ፣ አየር ጤና።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ሬዲዮ የሳተላይት ስርጭት። እንደው ሳስበው ሳሰላሰለው በዚህ ባሳለፍነው ሳምንት እዚህ አዲስ አበባ ላይ የተካሄደው የአፍሪካ መሪዎች ስብሰባ ያስለቀሰ የሚያስቅ ያሳቀ እንደሚያስለቅስ በተስተማሪ ተስተናዳ የቧልት ተውኔት ይመስለኛል። አምባገነን የአፍሪካ መሪዎች በአፍሪካ አዳራሽ ውስጥ ለተሐደሙ አምሳያዎቻቸው የሚያደርጉት ንግግራቸውና እነሱ ለየቅል መሆናቸውን ባሰብ ቁጥር ሰባዊ ፍጡር መሆናቸውን መያዣ መጨበጫው ይጠፋብኛል። ደግሞ እርስ በርስ መውድስ ሲደራደሩ ስሰማ ግም ለግም አብረህ አዝግም የሚለውን አባባል አበረክትላቸዋለሁ። ተቃዋሚዎችን ማሰር፣ ጋዜጠኞችን ማንገላታት፣ ማፈንና ማሰር፣ ሰብአዊና ዲሞክራሲያዊ መብቶችን ማሰናከልና መክፈፍ የተለመደ ነው። አንድ ሁለት ተብለው ከሚጠሩ አገራት በስተቀር ሌሎቹ በየምርጫ ወቅቱ ያጭበረበሩ ድምጽ በመስረቅና ለተቃዋሚዎቻቸው የተሰጠውን ድምጽ በመስረቅ ይታወቃሉ። ከዚህም አልፈው ጋዜጠኞችን፣ የፖለቲካ ታጋዮችን አፍነው ያጠፋሉ፣ ይገላሉ። ይህ የአፍሪካ መገለጫ እንደሆነ ዘለቀ። ከቅኝ አገዛዝ ቀንበር አፍሪካውያን ነጻነታችንን በነቀዳጅም የፖለቲካ ስልጣኑን የጨበጡ ሁሉ ከቅኝ ገዢዎች ያልተናነሰ መከራና ግፍ እየፈጸሙብን ነው። ገበሬዎችን ከርሻቸው ከመኖሪያቸው ከመንደራቸው ማፈናቀል የነዚህ የዲሞክራሲ ጭምብል ያጠለቁ የአፍሪካ መሪዎች የጋራ ባህሪ ነው። የንጉሳዊ ፈላጭ ቆራጭ አገዛዞች ከአፍሪካ ምድር እንዲወገዱ ቢነገርም የዛሬዎቹ የአፍሪካ መሪዎች ለማት ማስቀጠል በሚል ስም የማይከሰሱና የማይጠየቁ ሆነዋል። በዙሪያቸው ያለውን ቁልፍ ኃላፊነቶች የሚያስዙት በልጆቻቸውና በዘመድ አዝማሮቻቸው እንደሆነ ይታወቃል። ከዛሬዎቹ የአፍሪካ ቱጃሮች ከ90 ከመቶ በላይ የሚሆኑት የመሪዎች ወላጆች ዘመድ አዝማሮችና የቅርብ ወዳጆች መሆናቸው የሚታወቅ ነው። አፍሪካ በከርሰ ምድሯ በያዘቻቸው ማዕድናት አይነትና የክምችት ብዛት ከየትኛውም አህጉር የላቀ ሀብት ያላት ሲሆን በሀብቷ ግን ተቀናንተው የያዙት ጥቂት ስልጣን ላይ ፊት ያሉ ኃይሎች ናቸው። የአፍሪካ አልማዝ፣ የአፍሪካ ወርቅ፣ የአፍሪካ ነዳጅ፣ የአፍሪካ ታንታለም፣ የአፍሪካ መዳብ፣ በአጠቃላይ የአፍሪካ ማዕድናት፣ የአፍሪካ ቡና፣ የአፍሪካ ካካኦ፣ የአፍሪካ ጥጥ፣ የአፍሪካ ቆዳ፣ የአፍሪካ ቅመማ ቅመም ወዘተ የአፍሪካ ገዢዎች የግል ሀብት ሆነዋል። ለኛ ለአፍሪካውያን ግን ወደ መርዛም ፍሬነት ተቀይረዋል። እነዚህ ሀብቶች ለአውሮፓ፣ ለአሜሪካና ለቻይና ወዘተ ኩባንያዎች እየተቸበቸቡ እኛን መግደያ መሳሪያ ይገዛባቸዋል። በየአገሪቱ ስልጣን ላይ የሚገኙ ገዢዎች እነዚህን የህዝብ ጋራ ሀብቶች የግል ሀብታቸው በማድረግ ባለማችን ከሚገኙ ባለሀብት መሪዎች ተርታ ለመሰለፍ በቅተዋል። እኛ አፍሪካውያን ግን በረሃብ፣ በበሽታ፣ ንጹህ ውሃ በማጣት እንሰቃያለን። የአፍሪካ እናቶች፣ የአፍሪካ ህጻናት ህክምና ሳያዩ ይሞታሉ። ጥቂት ገዢዎችና በዙሪያቸው የኮለኮሏቸው በዓለም እጅግ ውድ የተባሉ ህክምናዎችን በህዝብ ገንዘብ ለቅንጦት ህክምና ያወጣሉ፣ ሊያውም ከታመሙ። የአፍሪካ ሽማግሌዎች በችጋር ማቀው እየተሰቃዩ ይሞታሉ። የአፍሪካ አንዱ መገለጫ ሙስና እንደሆነ እንኳን አዋቂ ህፃናትም አፋቸውን የሚፈቱበት ቋንቋ ሆኗል። ገና ድሮ መጥፋት የሚገባቸው በሽታዎች እንደ ስጋ ደዌ፣ ፈንጣጣ፣ የተለያዩ የአባላዘር በሽታዎች፣ ወባ ወዘተ እየደነደኑ በርካታ ሰዎችን እየገደሉ መሆናቸው ሲታሰብ ይዘገንናል። የአፍሪካ መሪዎች በስብሰባዎቻቸው ላይ ሲናገሩ ላያቸውና ለሰማቸው እውነተኛ የህዝብ መሪዎች ይመስላሉ። የየሀገራቱ መሪዎች ያደረጓቸውን ንግግር በየሀገራቱ ቴሌቪዥኖች ይቀርብና የአንድ ሰሞን ህዝብን ማደንቆሪያ ይሆናል። በአዲስ አበባው የአፍሪካ ህብረት አዳራሽና በኒውዮርክ የተባበሩት መንግስታት አዳራሽ ንግግር ማድረግን አንዳንድ ግብዝ የሆኑ በየሀገራቱ የሚገኙ ጋዜጦች ሞቅ ደመቅ አድርገው በማቅረብ የሚያገለግሉትን እኩይ መንግስት ክንፍ አልባ መልአክ አድርገው ሲያቀርቡ ማየት እንደ ህፃን የአሻንጉሊት ፊልም መመልከት የሚቆጥሩ ብዙ ሰዎች ናቸው። በአፍሪካ አዳራሽ የኮንጎ ነፍሰ ገዳይ ሞቡቱ፣ የኡጋንዳው ሶበላ ኤዲ አሚን፣ የኢትዮጵያው ፋሽስቶች መንግስቱ መለሰና የአሁኑ የትሮይ ፈረሱ ኃይለ ማርያም፣ የናይጄሪያው ሳኒ አባቻ፣ የማዕከላዊ አፍሪካው አጼ ቦካሳ፣ የኤርትራው ገንጣይ ኢሳይያስ፣ የሱዳኖቹ ኤሊን ሜሪና አልበሺር፣ የጋቦኑ ኦማር ቦንጎ፣ የኢኳቶሪያል ጊኒው ጉማሬ ዘራፊ ኦቢያግ ኑጉ ኤማ፣ የሩዋንዳው ጨፍጫፊ ካጋሜ፣ የኡጋንዳው አምባገነን ሙሱቬኒ፣ የኬንያው አረመኔ ኡሁሩ ወዘተ ተናግረዋል። አምባገነኖቹና አፋኞቹ ስመጥር ቦታ ንግግር በማድረግ ስመጥሩን ቦታ ያረክሱታል እንጂ የነሱ የግፍ ድርጊት አይፋቀም። ይህ የጨካኞችና የግፈኞች መንጋ በዚህ ሰሞን በተካሄደው ስብሰባ ከዓለም አቀፉ ፍርድ ቤት አባል አገራቱ አባልነታቸውን እንዲሰርዙ መወሰኑ የአፍሪካ መሪዎችን በየአገሮቻቸው በሚኖሩ ህዝቦች ላይ የሚፈጽሟቸው ግፎች ሁሌም እንቅልፍ ስለሚነሷቸው ከዕለታት አንድ ቀን ከስልጣን ከተፈነገሉ በኋላ ዓለም አቀፍ ፍርድ ቤት መቅረባቸው አይቀሬ መሆኑ ስለሚያሰጋቸው ይህን ውሳኔ መወሰናቸው ከህዝባዊ ፍርድ ከቶንም አያድናቸውም። ዝባቢ ፍርድ በስብሰባ ጭራቆች ፍርዳቸውን ይቀበላሉ። አፍሪካም ጎስቋሎችና የተገፉት በሚሊዮን የሚቆጠሩ አፍሪካውያን እንጂ ጠመንጃ አንገበው ህዝብን በጠመንጃ የሚያስገብሩ ግፈኞች አይደለችም። የአፍሪካ ህዝቦች ጎህ ቀዳለች። የአምባገነኖች ቀን ይፈጸማል። አፍሪካ የእኛ አፍሪካውያን ትሆናለች። ቶላ ታዬ ከጎላ ሚካኤል።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ። የህዝባችን ትግል ቀጥሏል። ወያኔ ሰላም ሰፈነ ያለ ቢጮህም ሀቁን የሚታገለውም ሆነ የሚታሰበው ህዝብ ያውቃል። ጸረ ወያኔው ትግል በመቀጠል ላይ ነው። ደግሞ ይፋፋማል እንጂ አይበርድም። ዜጎች በተለይ በውጭ ሀገር ያሉት ኢትዮጵያዊ ትግልን መደገፍ ማጠናከር እንጂ በወያኔ በቀጥታም ሆነ በእጃዙር ተሾፍረውና ተደናግረው ወደ ጎሰኝነት መውረድ የለባቸውም። ተባብረው የህዝብን ትግል መርዳት እንጂ በወያኔ ተንኳሽነት እርስ በርስ በጎሳ መለያየትም የለባቸውም። ይህን እንደ ጽፍ ያስገድደኝ ባለፈው ሳምንት በዳላስ ከተማ የታየው የቅሌት ስብሰባ ነው። ከዚህ በፊትም ቢሆን ራሱን የአማራው ህዝብ ጠበቃ ሊያደርግ የሞከረው የኢሰፓ አባልና የሰርቶ አደር ጋዜጣ አዘጋጅ ቀልቤን ስቦትም አያውቅም። በሊቀመንበርነት የመራው ስብሰባ የጨረባ ተስካርና ሁሉም ከኔ በላይ አማራ ለአፈርባዮች የሚስተዳደቡበትና ይደባደቡም ይቃጡበት ስብሰባ ሆነ። በአማራው ስም ባይሆን ስቀን ባለፍነው ነበር። ግን በህዝብ ስም በመሆን ምንኛ ዘቀጡ ብለን መናደዳችን አልቀረም። በበኩሌ በጣም ያስገረመኝ ነገር ቢኖር ድሮ ጤና የነበሩ አደብ የገዙ ዕውቀት ያዳበሩ ግለሰቦችም ጨርቃቸውን ጥለው በቆጠኝነት መክነፍ ብቻ ሳይሆን ጨዋነትን አሽቀንጥረው ሲጥሉ ማየት ነው። ከቅርብ ጊዜ ወዲህ ከስድስት ያላነሱ ቡድኖች የአማራው አለኝታንን ብለው ተነስተዋል። ለጎንደር ህዝብ ቆምኩ ባዩ የጎንደር ህብረት የሰበሰበውን ገንዘብ በሙስና በላው በሚል እየታማ መሆኑን ከወደ ሲያትል በሬዲዮ ማዳመጥም ችለናል። እርስ በርሳቸው ምንም ስምምነት የላቸውም። አያሳዝንም? ወይ ነዶ ኢትዮጵያ ወይ ነዶ አማራ ያሰኛል ሲሉ አዛናው አድማሱ ከኦስተን ቴክሳስ ሰሜን አሜሪካ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ውድ ፍኖቶች፣ ባለፈው ሳምንት ካላማጣ ኮረም ማጨው አካባቢዎች ላይ የተመለከትኳቸውን ትዝብቶች ያንዳንድ ነዋሪዎችን አስተያየት ልኬላችሁ ነበር። ደብዳቤን ከወደዳችኋት ይኸው ዛሬ ደግሞ ስለ መቀሌ ከተማና የነዋሪዎች ሁኔታ በጥቂቱ ላውራላችሁ። ወደ መቀሌ ከመድረሴ በፊት መቀሌ ከተማ ነዋሪ በሆኑ ጓደኞቼን እንዲጠብቁኝ መገናኛ ቦታም ተቀጣጥረን ጉዞዬን ቀጠልኩ። ጓደኞቼም ከቀጠሮ ቦታ ቀድሞ ጠበቁኝ። የፍቅር ሰላምታችን ከተለዋወጥን በኋላ ወደ አዘጋጁልኝ ማረፊያ ቦታ ወሰዱኝ። ከቀኑ 11 ሰዓት ላይ ወጣ ብለን ዘና ማለት እንደምችል ከነገሩኝ በኋላ ከስምምነት ደረስን። ጓደኞቼ ዘናን በል ብለው የወሰዱኝ አዱሊስ ሆቴል ይባላል። የሆቴል መጠሪያው አዱሊስ ይሁን እንጂ አብዛኛው ሰው የሚጠራው ክልል 14 እያለ ነው። አዲስ አበባ ለማለት ነው። ለምን ክልል 14 እንደተባለ ስጠይቃቸው አንዱ ጓደኛዬ በሆቴሉ በአብዛኛው የሚስተናገዱት ከአዲስ አበባና ከሌሎች የመሃል ሀገር የሚመጡ ሰዎች ስለሆኑ ነው አለ። ሌላ ጓደኛዬ ደግሞ ነጻነት ያለበት ለማለት ነው አለ። እንዴት አልኩት። የመቀሌ ነዋሪ አዲስ አበባን በአንጻራዊነት አዲስ አበባ ላይ ነጻነት አለ ብሎ ያስባል። የአዲስ አበባ ሰዎች ከአዱሊስ ገብተው ሲዝናኑ እንደ መቀሌው ነዋሪ ሳይሸማቀቁ በነጻነት ስለሚያወሩ ነጻ ድምጽ ይሰማበታል። የወያኔ ጆሮ ጠባቂዎች ቁጥር ከሌሎች ሆቴሎች በአንጻራዊነት አነስተኛ ነው። ቢመጡም በቀላሉ ይለያሉ። በአጋጣሚ ሲመጡም ህዝብ የነሱን መምጣት ለማያውቋቸው በሚስጥር ባስቸኳይ ስለሚያስተላልፉባቸው ሌሎቹም ሁሉ ጸጥ ሲሉ ጆሮዎቹ አፍሮቶ ሊወጣሉ አለኝ። በመቀጠልም ለጓደኞች ያነሳውባቸው ጥያቄ መቀሌ በሚያማምሩ ሰማይ ተቀስ ህንጻዎች የተሞላችሁ ከተማ ነች አልኳቸው። አንዱ ይህን ስለው ደም ሁሉ ሲለዋወጥ ታየኝ፣ ተናዷል። ቀጠል አድርጎም አዎ ለእናንተና ሌሎች የመቀሌን ውስጣዊ ገጽታዎች በደንብ ለማያውቁ መቀሌ በወብንጻው ተሞልታለች። ለኛ ለመቀሌ ነዋሪዎች ግን የመቀሌ ሰማይ ጠቀስ ህንጻዎችና የሚያማምሩ ቪላዎች ባይናቸው ቁጥር ባየናቸው በተመለከትናቸው ጊዜ ህመሞቻችን ቁስሎቻችን ሆነው ይሰሙናል። እነዚህ የሚያማምሩ ሰማይ ጠቀስ ህንጻዎች ሁሉ የወያኔ ባለስልጣኖች ወይም ዘመዶቻቸው ወይም ጋብቾቻቸው ወይም ልጆቻቸው ወዘተ ናቸው። ሁሉም በእኛ ደህንነት ላይ የተገነቡ የደም ህንጻዎች ናቸው። በሌላ በኩል ከውጭ ለሚመለከታቸው ለኛ ለብዙሃኑ የትግራይ ተወላጆች መሰደቢያዎቻችን ናቸው። በአንድ አዲስ አበባ የትግራይ ተወላጅ ባለሀብት ሰብዬ ወደ አሰራ ሆቴል አናት ላይ በማግስቱ ጠዋት አወጡኝና ከተማውን በሙሉ አስጎበኙኝ። በዚህ ባለሀብት ህንጻ አናት ላይ ሆኖ መቀሌ ሙሉ በሙሉ በእይታ መቆጣጠር ስለሚቻል በእጃቸው ያውልህ ያ የምታየው ህንጻ የታጋይ ከሌ ነው፣ ያኛው ደግሞ የታጋይ ከሌ ሚስት ቤተሰቦች ህንጻ ነው፣ ያኛው የታጋይ ከሌ ወንድም፣ የከሌ አባት፣ የከሌ አጎት፣ አክስት ቤት ወዘተ ይያሉ አሳዩኝ። እነሱም መቀሌ የህመም የህሊና ቁስል ከተማ መሆኗን አመላከቱኝ። በአዲስ አበባ ነዋሪ የሆነ የትግራይ ተወላጅ የሆነ ባለሀብት በመቀሌና በሌሎች የትግራይ ከተሞች ህንጻ ያልሰራ የለም። ይህ ደግሞ የወያኔ አጥፊ ቅስቀሳ ውጤት መሆኑንም ደጋግሞ ነገሩኝ። ከ1983 ዓ.ም ጀምሮ ወያኔ የሚሰጠው ቅስቀሳ እኛ በስልጣን ከሌለን ከዚህ ስለማያስቀምጧችሁ መሸሻ የሚሆን ቤት በትግራይ ስሩ የሚል ቅስቀሳ ጠንከር ያለ ተጽኖም ስለሚያሳድር መሆኑን ነገሩኝ። የነሱ ባለስልጣኖችና ዘመዶቻቸው ህይወት ከዚህ ደረጃ ላይ ሲደርስ የህዝቡ ህይወት ወዴት ደርሷል አልኳቸው። አንዱ ጓደኛዬ ዳሎል ወይም ደንከል ደርሷል አለኝ። ምን ማለት ነው አልገባኝም አልኩት። እንደ ኮባር ወይም ጀንከል፣ ሰርጉዴ፣ ከውታ ከዜሮ በታች ወርዷል። ያብዛኛው የትግራይ ህዝብ ህይወት ከደሃም ደሃም ይባል ነው። የትግራይ ህዝብና የመቀሌ ህዝብ በውሃ ጥም እየተቃጠለ ነው። በመቀሌ ውሃ የለም። የአንድ ጀሪካን ውሃ ዋጋ እንደ ወርቅ ዋጋ በየዕለቱ እየጨመረ ነው። የጀሪካኖች ሰልፍ እጅግ የረዘመ ነው። መቀሌ በመብራት መቆራረጥ ትሰቃያለች። ሰልፈኛ ጀሪካዎችን ረየዋያ ሌላሉ። የኑሮ ውድነት የመቀሌ ከተማ ብዙሃን ነዋሪ አጠውልገውታል። የመልካም አስተዳደር እጦት፣ የሙስና ስር ሰደድ መሆን፣ የባዕድ ኃይል ወረራ፣ የወጣቶች ስራ አጥነት፣ ሴተኛ አዳሪነት ወዘተ የመቀሌ ከተማ ብዙሃን ህዝብ መቅሰፍቶች ናቸው። በእርግጥ የትግራይና የመቀሌ ህዝብ በችግር እየማቀቀ ያለ የመቀሌ ዩኒቨርሲቲ ከሰሞኑ ሳተላይት እናመጥቃለን እያሉ ሲደነፉ ይደመጣል። የዚህ ስራ ደጋፊ የሆኑ የወያኔ ባለስልጣንም የመለስ ስፔስ ቴክኖሎጂ የመለስ ራዕይ እየተባለ እንደተሰየመም ዩኒቨርሲቲው ማህበረሰብ በሰፊው እየተነገረ ነው። የነዚህ ጀብደኛ ቅዶችና የወያኔ ገዢዎች የምዝበራ መርቦች አስከፊ የሆነ መምጣት የኪሳራው ከፋይ ዳሃውስ ቢሆነ የመምጣት ደረጃ አስከፊ የሆነ መጥቷል። በመቀሌ አስከፊ ከሆኑ ችግሮች ውስጥ የቤት የውሃ የመብራት አቅርቦት እጥረቶች ተጠቃሾች ናቸው። በተለይ ለቤት መስሪያ የሚሆን ቦታ ለማግኘት በቅድሚያ ከ53000 ብር በላይ በደደቢት የፋይናንስ ተቋም ገቢ ማድረግ የወያኔ ቅድመ ትዕዛዝ መሆኑ ጉዳይ ብዙዎችን አሳዝኗል፣ አስቆጥቷል። ውድ ፍኖቶች፣ በመቀሌና ዙሪያዋ የሚታዩ ችግሮችን ዘርዝሮ መጨረስ ይከብዳል። ከሞላ ጎደል ያዩዋቸውን ከህዝብ የሰበሰብኳቸውን እነዚህን ይመስላሉ። በሚቀጥለው ሳምንት የአዲግራት ቆይታዬን እልክላችኋለሁ። ቸሪክ ተመን ደግሰው ጉልማ ከመቀሌ። የደብዳቤዎች አንድ ፕሮግራማችን በዚሁ ተጠናቋል። ሳምንት አርብ እስከምንገናኝ ድረስ መልካም ሳምንት። Oh,
ከዚህ ቀጥሎ የማነባቸው የአባቶች ጨዋታ ከተባለችው መጽሐፌ ነው። መጀመሪያው ገና ዛሬ ዞረች ያገሬ መሬት ነው አርስቱ። ገና ዛሬ ዞረች ያገሬ መሬት። ሙሴም እንደሚባል አንድ ፈረንሳይ ከብሮ ሲኖር ሳለ በአዲስ አበባ ላይ ወዳጅ ሆኖትን አለቃ መክፈልት ጠርቷቸው ከቤቱ እንዲመጡለት ሙሴም እንዶ ምንም ነጋዴ ቢሆን ያውቀው ነበርና መሬት መዞሯን ጨዋታውን እንዲህ በማለት ጀመረ። ስለ መሬትና ስላለም ነበረ። ያበሻ ሊቃውንት ብትሉ ታልፋለች፣ እኛ ደግሞ ብንል የለም ትዞራለች። መዞርና ማለፍ ሁለቱም ቃላት መንቀሳቀስን ነው የሚያስታውቁት። በአውሮፓችን ያውቃል ሃሁ ሚል ተማሪ ምድር አለመሆኗን እንዲያወቁም ቀሪ። ይህ የሰሙት ነገር ውሸት ነው እውነት ምን ይመስሎታል አለቃ መክፈልት? እንዲህ አለ ጥበብ እንዲህ አለ ምስጢር ረቂቅ ላይምሮ ለልብም ስውር መቼ ይገለጣል እንዲህ በደረቁ። ከወንበር ተነሱ ይህን ብለው ሊቁ። ኮኛክና ሻምፓኝ ቢራና ቤርሙት አኒቼ ፎርቴና ዊስኪና ሽጉጥ እኒህ ሁሉ ቀርበው የዛሬ ሳምንት ሁለታችን ሆነን ዘግተን ካንድ ቤት በፌዝ በጨዋታ ያለ ክርክር እንጨርሰዋለን ይህን ነገር። መልካም ነው አለቃ ደግ አስበዋል አይዘንጉ ታደራ አይሰጡኝን ቃል ሁለታ እንግዲህ አሁን እንዳሉኝ እዚህ ቤት ድረስ እንድንገናኝ። ይህን ተባብለው ቀጠሮ አድርገው አለቃ ዘገሙ ወደ ቤታቸው። አለቃ መክፈልትም እንደ ቀጠሯቸው ከሙሴን እንዶ ቤት እሁድ በጠዋት መጥተው ከሙሴን እንዶ ጋር ተሰላለሙና ከአንዲት ክፍል ገብተው ሲጋበዙ ቡና ግልምጥ አበዙ። አለቃ መክፈልት እንደማለት ሁሉ የት አለ ወዴት ነው ያለው ያ ሁሉ ያልኮት አረቄ። ሙሴም እንዶም ገብቶ ሲቀርታው አንዲቄ ብሎ ወዲያውኑ ልቅ ብሎ ወጥቶ ወዲያውኑ መጣ ጠርሙሱን አንጋግቶ። ያም ያመጣው ሁሉ ጠረጴዛ ላይ ተሰልፎ መልኩ ነበር እንደምባይ። ከእንግዲህስ ወዲህ ክቡር ሙሴም እንዶ የቆየውን ስርዓት በአገሬ ተለምዶ ክቡርነትዎን ነግሮት ዘንድ ክብሮን ልጠይቅ ሙሉም ፈቃድ። ሲያበላ ሲያጠጣ በአገራችን ሰው ከዚያው መጀመሪያ ራሱ ቀምሶ ነው። እንደኔ እንደኔማ ይሻላል በጣም ነገሩ ቆይቶ መጠጡ ቢቀድም። እንግዲህ ሙሴ ሆይ በአገሩ ስርዓት አንዳንድ መለኪያ ከዚህ ሁሉ አይነት እየቀዱ ይስጡኝ፣ ግን በፊት ራስዎ ከሚሰጡኝ ሁሉ መጥመስ አለብዎ። ይህንን ተናግረው ሊቁ ሲጨርሱ የሚያሰላስለው ሌላ ነበር። እሱ እንደምንም ብዬ ሊቀ መክፈልትን ባሳምን ባስረዳ ዓለም መዞሯን ስራዬ ይረሳም ከሞትኩም በኋላ ይልቅስ እንዳሉኝ መለኪያ የለም ብላል። እንደዚህ ነበረ የመጠጡን ማቅድ። ከዚያ ሁሉ ጠሙስ አንስተው ብቻ አንዳንድ መለኪያ የጠጡለት እና በቡሽክ ጥቅጥቅ አድርገው የወጡት እና ይህንን መልሰው ከዚያው ከቦታው ይጋቡ ነበረ ወደ ሌላኛው። ከእያንዳንዱ ጠርሙስ ሁለት መለኪያ ያረቀው አይነት ነበር ወደ 20 ሲያነሱለት ጊዜ ያንዱ ሰው ድርሻው ሊትር ሊትር ሊሆን ምንም አልቀረውም። ይህን ያህል ማረቄ ካበዙ ይጠረጠራል ወይ ሰክሮ መጠመዙ። ወደ ውጭ መውጣት ሊቁን አምራቸው ይሄዱ ቢነሱ ከወንበራቸው ቀለፋቸውና ያዙት በትር ወንበራቸው ከላይ እሳቸው ከስር። ፈረንጁም ማየና ሊደግፍ ሲሮጥ እሱንም አዝሮት አረገው ፍርስ። ቆይተው ነቁና አለቃው ትኩር ብለው ቢያዩት ያንን ሰማይና ምድር እንደወትሮው ሳይሆን ቢዞርባቸው ነጩን ቀሰቀሱት። ጮኸው ተጣርተው ሙሴ መንዶ ሙሴ መንዶ ሙሴ መንዶ። ፈረንጁም ሲነቃ ከእንቅልፉ ተናዶ አሉት ይመልከቷት ልብ አድርገው ይዋት ገና ዛሬ ዞረች ሀገር የመረት።
ኢትዮጵያ ለበሽታ ባውጃ ያውቲ ነጅ